www.ai.org. It's where community has always grown.
Fresh Air Community Radio, KFAI 90.3 FM Minneapolis, St. Paul, and around the world at KFAI.org. And this is Voice of Ethiopia from Minneapolis, Minnesota. My name is Sewit. We'll be here until 5 o'clock. Please stay with us. ጠናስትልኝ ክብራትና ክብራን አድማጮቻችን እንደምንላችኋል። ይህ በየሳምንቱ ከቀትር በኋላ ከአራት ሰዓት እስከ አምስት ሰዓት ድረስ በፍረሽ ኤር ኮሚኒቲ ሬዲዮ በኬኤፍኤአይ 90.3 ኤፍኤም ለሚኒያፖሊስ እና ሴንት ፖል አካባቢ አድማጮች፣ እንዲሁም በዓለም ዙሪያ ደግሞ በኬኤፍኤአይ.ኦርግ የተዘጋጀም ቀርበላችሁ ሳምንታዊ የኢትዮጵያ ድምፅ ዝግጅት ከሚኒያፖሊስ ሚኒሶታ ነው። አድማጮቻችን ዛሬም እንደተለመደው የተለያዩ ዝግጅቶችን ዘንላችሁን ቀርባለን። ሰዊት ነኝ። እስከ አምሳ ድረስ አብራችሁን እንደምትቆዩ መተማመን። ከዚህ ከመግቢያ ሙዚቃ በኋላ ሌላ የቴዲ አፍሮን ሙዚቃ እናጫውትላችኋለን። መልካም ቆይታ።
Yes, I'm on the snow.
አድማጮቻችን ያዳመጥነው የቴዲ አፍሮ ኢትዮጵያ ሚለው ሙዚቃ ነበር። ስለ ኢትዮጵያ ካንደሳን አይቀር በሀገራችን በሰሞኑን በዚህ ሳምንት ብቻ አይደለም በአጠቃላይ ላለፉት 4-5-6 ሳምንትም ሊሆን ይችላል ለወራትም ሊሆን ይችላል ብዙ የተደረጉ ነገሮች አሉ። ሁሉንም ኢትዮጵያ ውስጥ የሚደረገውን ነገር በአንድ ጊዜ ተነጋግረን ልንጨርስ አንችልም። ግን በአጠቃላይ እስቲ በአሁኑ ሰዓት ስላለ ሁኔታ ሁልጊዜም የዘወትር የፕሮግራም ተካፋይ የዝግጅት ተካፋያችን ዶክተር ኃይሌ በስመር ላይ ያሉ። ዶክተር ኃይሌ ያዳምጡኛል?
አዳምጣለሁ። ጤና ይስጥልኝ ሰዊት።
እግዚአብሔር ይስጥልኝ። ጊዜቱን ወስዶ ከኛ ጋር እነዚህን የመሳሰሉ ቃለ ምልልሶችና ዝግጅቶችን ለማቅረብ በመምጣቱት በጣም አመሰግናለሁኝ። እስቲ ወደ መጀመሪያው ዝግጅታችን ውሰዱን።
እሺ፣ መጀመሪያው በቅርቡ አንድ ሰዎች ደብረ ብርሃን ከተማ ሄደው ያዩትን ገልጾ ጽፈውልኝ ልከውልኝ ነበረ እና በጣም የሚያሳዝን ሁኔታ ነው ያለው። በአስር ሺዎች የሚቆጠሩ የሀገራችን ሰዎች ኢትዮጵያና ኢትዮጵያውያት በአብዛኛው ከወለጋ ክፍለ ሀገር ተባረው የመጡ ናቸው። እዛ ማለት ቀደም ሲል በደርጉ ጊዜ የረሃብ በነበረበት ጊዜ ከወሎና ከትግራይ አካባቢ ሰፈራ በሚል ወስተዋቸው እዛ ወለጋ እና የባቡር አካባቢ ነበሩ። እነሱን አሁን ስላስወጧቸው እና ደግሞ ለህይወታቸው ማስኪ ስለሆነ ወደ አዲስ አበባ ለመምጣት ብለው መጀመሪያ የጀመሩት እንደዛ ነበር። ግን ከደብረ ብርሃን ማለፍ እንደማይችሉ ተነግሯቸው መጀመሪያ ደብረ ብርሃን የአማራ ቦታ በሚል እዛ አደረጓቸው። አሁን በጣም ድንኳን ተክለው በድንኳን ውስጥ ነው የሚኖሩት እና በጣም ችግር ላይ መሆናቸውን በተለይ ህጻናት፣ ሴቶች እና አዛውንት በጣም ከፍተኛ ችግር ላይ መሆናቸውን ሰዎች አይተው መተው ጽፈው እና በቃልም ነግረውኛል።
እንዳሉት በደርግ ጊዜ ከሰሜን ወሎና ከሰሜን ሸዋ ተነስተው በድርቁ ምክንያት ወለጋ ሰው ያልሰፈረባቸው ቦታዎች ላይ ሄደው እነዚህ ሰዎች ባልሳሳት ያን ጊዜ ሲወራ የነበረው ቤታቸውን አፍርሳችሁ ሂዱ ተብለው ቤታቸውን አፍርሰው ከነዚህ ከምዕራብ ሸዋና ከሰሜን ወሎ ይመስለኛል ልሳሳት ይችላል ግን ከወሎና ከሸዋ ናቸው ከዛ ተነስተው ቤታቸውን አፍርሰው እዛ ሄደው ሰው ያልነበረበት ቦታ ነው የሄደው የሰፈሩትና አልምተው ቤት መስርተው ህብረተሰብ አቋቁመው የእርሻ ቦታ አድርገው ሰፍረው ደህና ሁኔታ እየኖሩ የነበሩ ሰዎች ናቸው። እንግዲህ በአሁን ሰዓት ምናልባት አማራ ስለሆኑ ብቻ ከዛ ቦታ ተነስታችሁ ሂዱ ወደ መጣችሁበት ተብለው ይሆናል የመጡት። እነዚህ ሰዎች ባልሳሳት የአንድ ሰው እድሜ ሳያሳልፉ አልቀሩም እዛ አካባቢና ቦታውን አልምተው በፊት በረሃ የነበረ ጫካ መንጥረው ለራሳቸው ከተማ ለራሳቸው እርሻ አድርገው አቋቁመው አገሩን አስፋፍተው የነበሩ ሰዎች ናቸው። በምን ሂሳብ ነው አሁን ያለው መንግስት ተነስታችሁ ለቃችሁ ሂዱ የተባሉበት ምክንያት የሚያውቁት ነገር አለ? በዚህ ላይ
የአካባቢው ህዝብ ነው ያስወጣቸው። ግን በሚያስወጣቸው ጊዜ ያው በትክክለኛ መንግስት በመንግስታዊ ስርዓት ቢሆን ኖሮ እነዚህ ሰዎች እዚህ መኖር የለባቸውም ብሎ ለመንግስት አመልክተው መንግስት አስተካክሎ ወይም መኖር ይችላሉ፣ አለዛም ከተስማማን በሀሳቡ አመቻችቶ መመለስ። ምክንያቱም የወሰዳቸው በፊት መንግስት ነው። እንደዛ ማድረግ ሲቻል መንግስት እንዳላየ ነው እንዳላየ ሆኖ በቃ እንደዛ የሀይል ጉዳይ ነው ገፍቶ አስወጧቸው። እዚህ መጥተው ያው በጣም በስቃይ ላይ እንዳሉ ነው የምሰማው። እና አሰራሩ በሙሉ እንትን መንግስት የሌለ ነው የሚያስመስለው። በአጠቃላይ ደግሞ ያስንጂ አደዛ ከዚህ የወሰዳቸው መንግስት እንደነበረ ሁሉ አሁን ደግሞ ሲመለሱ ተመቻችቶ ተስተካክሎ ቅድም አንቺ እንዳልሽው ቤታችን አፍርሱ ተብለው ከሆነ አሁን ደግሞ የሚኖሩበት ቤት ሳይዘጋጅ መምጣት አልነበረባቸውም፣ መገደድ አልነበረባቸውም። ግን ተገደውን ያሉት እዛ ቁጥሩ ደግሞ ትንሽ እየጨመረ ነው። እንዳልሽ ደግሞ ከሌላም ደግሞ ትንሽ ከአጋው አካባቢም ትንሽ ሰዎች መጥተዋል እዛ ተብሎ አሁንም ቁጥሩ እየጨመረ ነው። እርዳታው በፊት ግለሰቦች ወይም ድርጅቶች እየሄዱ ይረዱ ነበረ። አሁን ግን የመንግስት በእኔ በመንግስት በኩል ማለፍ አለበት በመንግስት ድርጅት ስላለ የመጡ ሁሉም ለመንግስቱ ድርጅት ነው የሚሰጡት። ያ ደግሞ ለሁሉም ይደርሳል በትክክል ይሰራል ለማለት ትንሽ አስቸጋሪ ስለሆነ አሁን ደግሞ ግለሰቦች ደግሞ በግል እየሄዱ እያዩ ዝም ብሎ በግል ሳይታዩ አንዳንድ እርዳታ እያደረጉ መመለስ ተጀምሯል። ደግሞ
እና በአሁኑ ሰዓት እሺ፣ እነዚህ ሰዎች ምናልባት እዛ ይኖሩ የነበረበት አካባቢ ያሉ ሰዎች ስላልፈለጓቸው ለቃችሁ ሂዱ ተብለው ከሆነ የሄዱት፣ መቼም አንድ ሀገር ስነ ስርዓት አስከባሪ ሊኖረው ይገባል። ማንም ሰው ተነስቶ አንተ ተነስተ ሂድ ዛሬ እዚህ ጋር ቦታ አይደለም አንቺ ተነስተ ሂጂ ብሎ ሊል አይገባውም። መንግስትና አስተዳደር ባለበት ሀገር እና መንግስት አላየውም አልሰማውም ብሎ ነው ቁጭ ያለው። እነዚህ ሰዎች መጥተው አንድ ሁለት ሶስት ሰዎች አይመስሉኝም፣ በርከት ያሉ ሰዎች ናቸው ሰፈራቸውን ኑሯቸውን ለቀው የመጡት። እና መንግስት ያደረገው ነገር አልሰማውም አላየውም ብሎ ነው ያስቀመጠ ዝም ያላቸው እነዚህን ሰዎች? እንደገና ደግሞ ሌላው ጥያቄ የሚሰጠው እርዳታ ሌላ ሰው ሲረዳቸው በመንግስት ድርጅት በኩል ማለፍ አለበት ሲል እነዚህን ሰዎች እዛ መምጣታቸውን አምኗል ማለት ነው? እና በመንግስት ደረጃ ሰዎች ከሰፈራቸው ሲፈናቀሉ ምንም ነገር አይደረግም ማለት ነው? ሁለቱ የሚቃረን ነገር መሰለኝ መንግስት እያደረገ ያለው።
አይ ልክ ነው። መንግስት መጀመሪያ ማመን የፈለገ አይመስለኝም። ግን አሁን በዚህ በአዲስ አበባ አቅራቢያ ሆነው ከ10 ሺዎች የሚቆጠሩ ሰው እያሉ መካድ ብቻ አይደለም። ሁለተኛ ደግሞ የሚመጣው እርዳታ ትንሽ በእነሱ በኩል እንዲያልፍ በመንግስት በኩል ተፈልጓል። ምክንያቱም እንግዲህ ብዙ የመንግስት ድርጅት አሰራሮችን ስናይ ደግሞ ፍጹም አይደለም። ያው የታሰበው በሙሉ ለሁሉም ለተረጂዎቹ ይደርሳል ለማለት ትንሽ የሚያስቸግር ሁኔታ ላይ ያለው እና የእነሱ ግን መጀመሪያ አመጣጣቸው አዲስ አበባ ደርሰው ያው የውጭም ድርጅቶች ባሉበት እንዲታይ ነበር የደረሰባቸው በደል፣ ግን አልተፈቀደም። እሱ በቃ እዛ ቆይተዋል። አሁን ትንሽ የመንግስት እርዳታ ከመንግስት ትንሽ እርዳታ እንደሚያገኝ ሰምቻለሁ፣ ግን ከራሱ ከመንግስት አይመስለኝም። እነዚህ እርዳታ ከሚሰጡት ድርጅቶች የተወሰደ መቼም ምንም አንሰጥም ማለት ይከብዳል። ትንሽ ይሰጣሉ፣ ግን ሁሉም የሚሰጥ አይመስለኝም። እንደኔ አሁን ጥሩ ደህና ነገር የሚመስለኝ ነው። ግለሰቦች እንደዚህ አሁን እንደኔ እንዳንቺ እንደዚህ ግለሰቦች የሚያምኑት ሰው ካለ በሚያምኑት ሰው ሄዶ አይቶ ተቸገሩትን ሰዎች ህጻናት፣ ሴቶች ለሆኑ በእጃቸው መስጠት የሚቻልበት መንገድ ካለ እሱ ማየት ነው የሚያዋጣ የሚመስለኝ እንጂ በዛ በተባለው በመንግስት ድርጅት እንርዳ የሚባለው በሙሉ ይደርሳል፣ አብዛኛው ይደርሳል ማለት እምነት በበኩል የለኝም እኔ።
እኔም አላምንም። መጀመሪያም እስካሁን ያረዷቸውን ሰዎች እንደውም የውጭ ድርጅቶችና ጋዜጠኞች እንዳያዩዋቸው ከሆነ ከተማ እንዲገቡ የተከለከሉበት ምክንያት መንግስት የሚሰጣቸውንም እርዳታ ይሰጣቸዋል ብዬ አላስብም። የሚወስድባቸውም ይመስለኛል፣ ሙሉ በሙሉም ላይሰጣቸው ይችላል። ወይም ደግሞ እነዚህ ሰዎች ድምጻቸውን ለማጥፋት እና ከአካባቢው ርቀው እንዲሄዱ ወይም በረሀብ እንዲያልቁና ቦታውን ለቀው እንዲሄዱ የሚያደርግ ነው የሚመስለኝ። ይሄ በጣም እንትን ነው። እንደተባለው ከሆነ 10,000 ሰዎች ቀላል አይደለም። እንዳይገቡ እንዳይንቀሳቀሱ የት ነው የሰፈሩት? እንዲሁ ምን ቦታ በቃቸው? ከተማ ውስጥ መጥቶ ዝም ብለው መሬት ፈሰው ነው ማለት ነው?
ድንኳን በአስር ሺዎች የሚቆጠሩ ብዙ አስር ሺዎች ናቸው። ስንት እንደሆነ አላውቀውም ቁጥሩ። እኔ ግን በቃ ድንኳን ተክሎ ድንኳን ውስጥ ማደሪያ በቃ እንደኛ እንደምናውቀው ፍራሽ ነው አይደለ? ዝም ብሎ ብቻ ከመሬት የሚሸፍን ነገር ተደርጎ እዛ ላይ ያድሩ። በቃ በስቃይ ነው የሚኖሩት ያሉት። እና ደግሞ እንዳይመጡ የተደረጉት አንድም የውጭ ዜጎች በውጭ ዓለም እንዳይሰማ በሚል ነበረ። አንድም ደግሞ ያው አሁን በክርክር ያሉበት ጉዳይ ማለት አዲስ አበባን በቅርቡ ኦሮሚያ ክልል ውስጥ መግባት አለባት የሚል አይነት ክርክር ውይይት እየተደረገ ስለሆነ ከዛም ጋር የተያያዘ ናቸው። እነዚህ አብዛኛዎቹ የተፈናቀሉት አማርኛ ተናጋሪዎች ሲሆን በመሆናቸው ከዛም ጋር የተያያዘ ይመስለኛል። ወደ አዲስ አበባ እንዳይገቡ የታገዱት ከመጀመሪያው ማለት ነው።
ቁጥር የአማርኛ ተናጋሪ ቁጥር ከፍ እንዳያደርጉና እነሱ ያሰቡት አላማቸው እንዳይሳካ
እና ማብስ በቃ አዎ ይቺ ከተማ በሚያስቡት የኛ ለየት ያለ ነው እኛ ከምናስበው ማለት ነው።
በጣም አሳዛኝ ሁኔታ ነው ያለው ኢትዮጵያ ውስጥ። በየአቅጣጫው በሌላ መስመርም ጦርነቶች ምናምን ተጀምረዋል ብለዋል። እኛ የዝርዝሩን መቼም የተሻለ መረጃ እስክናገኝ እንወያይበታለን። በዚህ አርዕስት ላይ ሌላ የሚሉት ነገር አለ? እንደው ሳስበው ግን በአስር ሺዎች የሚቆጠሩ ከሆነ እነዚህ ሰዎች በቂ ቦታ ከሌላቸው፣ በቂ ምግብ ከሌላቸው፣ ንጹህ ውሃ ካላገኙ፣ መጸዳጃ ቤት ከሌላቸው የበሽታ መስፋፋት ሊኖር ይችላል። እንደገና ደግሞ ክረምት ነው ኢትዮጵያ ውስጥ በአሁኑ ሰዓት ዝናብ አለና ለብዙ መጥፎ ነገሮች ያጋልጧቸዋል ብዬ አስባለሁ። በዛ ላይ የሰሙት ነገር አለ ዶክተር?
እውነት ነው። ይሄ በደንብ እኔም አሁን የሄዱት ሰዎች ብዙ አልቆይም እዛ ብዙ የሚነግሩኝ አልቻልም፣ ግን ያልሽው በጣም ትክክል ነው። ከዛም በላይ ደግሞ ደብረ ብርሃን በድሮ የምናውቀው ቀዝቀዝ ያለ ከተማ ነው በአየሩ ጸባይ፣ እና እሱም ራሱ አስቸጋሪ ነው በጣም የሆነው። እና ብቻ በጣም ኢትዮጵያውያን ሆነን ይህን ስናይ ባህል እንደሚከብድ ነው የሚታወቀኝ። እና ሌላ ግን የሰማሁት ቆይቶ አልቆዩም እዛ ሄዱ ሰዎች፣ እና ወደፊት ሲቆዩ ደግሞ በደንብ ይገልጹልኛል ብዬ አስባለሁ።
እሺ፣ በጣም እናመሰግናለን። አንዳንድ ሙዚቃ እናዳምጥና ዶክተር ኃይሌ ባይሄዱ ሌላ ዝግጅት አለን፣ እሱ ላይ ደግሞ እንነጋገራለን ቢጠብቁ።
እሺ፣
እግዚአብሔር ይስጥልኝ። አድማጮቻችን፣ አሁን ደግሞ እስቲ አንድ ሙዚቃ የትግርኛ ሙዚቃ እናጫውትላቸዋለን። Thank you. አድማጮቻችን ያዳመጥነው የአምለሰት አባይ ሃሪስታ የተባለውን የትግሪኛ ጨዋታ ነበር። አምለሰት ቀደም ብለው ከነበሩት ታዋቂ የትግሪኛ ሙዚቃ ተጫዋቾች አንዷ ነበረች። ይሄ ሙዚቃ ሃሪስታ የተባለ ነው። በአጋጣሚ ስናገኘው አጫወትንላችሁ። አድማጮቻችን ከዚህ ቀጥሎ ደግሞ ወደ ዶክተር ኃይሌ እንመለሳለን። ዶክተር ኃይሌ የሚቀጥለው ዝግጅታችን ቢያቀርቡልን።
እሺ፣ ቅድም ስንነጋገር እንዳልነው ይሄ የዚህ የዘር ጉዳይ አለ አይደለም? አማራ ነው ኦሮሞ ነው እንደዚህ የሚባሉ ነገሮች በሀገራችን በጣም የተስፋፉት በዛች በአምስቱ ዓመት ጠላት ኢትዮጵያን በያዘባት ጊዜ ስራዬ ብሎ ያስፋፋቸው ነገሮች ናቸው እነዚህ በአብዛኛዎቹ። እና በአምስት ዓመት ብዙ ነገር እንደምህን ለማሳየት አንዱ ሌላ ማሳየው ከእነሱ በጠላት ጊዜ ከጣሊያን እያሰርናቸው ቃላት ዛሬ አማርኛ እስኪመስሉን ድረስ የምንጠቀምባቸው ብዙ ቃላት አሉ። ሁሉንም መዘርዘራችን እኔ ወደ 130-140 አካባቢ አይሻለሁ፣ ግን አሁን ጥቂቱ እንኳን ለማሳየት አስቤ ነበረ።
እሺ፣ ሁላችንም በቀን ተቀን ኑሯችን ውስጥ አማርኛችን ውስጥ የምንጨምራቸው ብዙ የውጭ ባዕድ ቃላቶች አሉ። እውነት ቃላቶች ቋንቋ ይወራረሳሉ፣ ግን በተለይ ደግሞ ለእኛ የአምስት ዓመት ጥሩ የምናስታውስበት በጥሩ ሁኔታ አይደለም ቋንቋችንን የተወራረስ ነው እና ባዕድ ቋንቋዎች አንዳንድ ጊዜ መጥፎ ትዝታዎች ስለሚኖራቸው ሳናቅ ብዙ እንጠቀማለን እና እስቲ እነሱን ቃላቶች ንገሩን። እግዚአብሔር ይስጥልን ይህን ስላዘጋጀሉን ዶክተር ኃይሌ።
እሺ፣ ቃላት መጀመሪያ ትንሽ ለታሪክ ያህል የአዲስ አበባ ውስጥ ያሉ የሰፈሮች ስም እንኳን ስንወስድ ወደ ሌሉ ዋናው ቃላት ከመግባት በፊት አሁን አንድ አራት ሰፈሮች አሉ። ስማቸውም በእነሱ በጣሊያን የምንጠራቸው ፒያሳ፣ መርካቶ፣ ካዛንቺስ እና ካዛ ፖፖለር የሚባሉ እነዚህ በሙሉ ፒያሳ የሮም ውስጥ ያለው ዋናው ሙሶሊኒ የሚፎክርበት የነበረው አደባባይ ፒያዛ ነው። እሱም ከዛ የወሰድ ነው የኛ አይደለም። መርካቶ ደግሞ የተባለው አዲስ አበባን በያዙ ጊዜ ነጮች እና ጥቁሮቹን በቦታ መለየት አለብን ተብሎ ሱቆቹን በሙሉ በፊት አብዛኛዎቹ አዲስ አበባ ሱቆች የነበሩት ዛሬ አራዳ ጊዮርጊስ ከምንለው ሰፈር አካባቢ ነበረ። ከሱ አንስተው አዲስ ከተማ አደረጉትን አዞሩትና የሀገራችን የኢትዮጵያ አበሾች በሙሉ ተክለ ሃይማኖት እና አዲስ ከተማ እነሱ መርካቶ ያሉት እሱ ነው ማርኬት ያደረጉት እና ስሙ መርካቶ እንደሆነ በእነሱ ማርኬት እንደማለ በቃ ያኛ እሱ ነው። ሶስተኛ ደግሞ ካዛንቺስ የተባለው ያው ካዛ ማለት በእነሱ ቋንቋ ቤት ማለት ነው እና ኢንቼስ የሚባለው ድርጅት ነበር አንድ የእነሱ ድርጅት ቤቶች የሚሰራ እና ምን አስበው ነበረ የጣሊያ ሽማምንት የሽማምንቱ ሰፈር ለእነሱ አንድ ቤት የሚሰራላቸው እና ያ ድርጅት ኢንቺስ ነው ስሙ። ያ ሰፈር እነሱ የሽማምንቱ ሰፈር የሚሉትን ካዛ ኢንቺስ ብሎ ይሰይሙት። እዛ ዝም ብሎ ደግሞ ህዝቡ ዝም ብሎ መደበኛ ተራ ህዝብ የሚባለው ፖፑላር ከሚለው ካዛ ፖፖላይ ብሎ ደግሞ ለሱ ደግሞ ሌላ ሰፈር ሊሰሩ በዛ የተጠራሱን ስሞቹ ከዛ የመጡ ናቸው ማለት ነው። እና በጃኑ ጊዜ ስሙን ለመቀየር በጣም ጥረት ተደርጎ ነበረ። አሁን አዲስ መርካቶ አዲስ ከተማ ነበር የሚባለው። ካዛንቺስ ደግሞ ኡራኤል ቀበሌ ይባል ነበር፣ ግን አልተለመደም። በቃ ህዝቡ ቶሎ ለመልመድ አልቻለም ይሄን ነገር።
አዎ፣ ብዙ ቃላቶች አሉ። እኔ እንኳን ባለፈው ጊዜ እርስዎም ይህንን ቃላቶች ሰጥተውን የማስታውሰው ሁላችንም ሁልጊዜ በጣም የምንጠራቸው ቃላቶች ለምሳሌ ባንዲራ፣ ስለ ኢትዮጵያ ስናወራ ባንዲራ እንላለን እና ሁላችንም ከኔ ጭምር በአብዛኛዎቻችን ባንዲራን የሚመስለን አማርኛ ቋንቋ የአማርኛ ቋንቋ ቃል ነበር የሚመስለን እና እንደውም ብዙ ስነ ጽሁፎች ላይም ዜማዎች ላይም ባንዲራ እየተባለ እናያል እንሰማለን እና ያ ትክክል እንዳልሆነ እና ከእርሶ ተረድቻለሁ ሰንደቅ ዓላማ ማለት እንዳለብን ተነግሮናል። ሌላው ደግሞ ካልሲም የጣሊያን ቋንቋ እንደሆነ ባለፈው ጊዜ እርሶ ነግረውናል። ብዙ ቋንቋዎች አሉ በዛች በአምስት ዓመት ውስጥ የወረስ ናቸው። የቃላት ውስጥ ግድ የለም ግን ቅድም ቀደም ብለው እንደተናገሩት ጣሊያን ኢትዮጵያን በዛች ሰዓት ወሩ ከመውጣቱ በፊት ትልቅ ነገር መርዝ ጥሎብን የሄደው ለእርሱ ከፋፍለ ግዛ እንዲመቸው በዘር በሃይማኖት እንድንከፋፈል አድርጎ አንዱን ካንዱ አጋጭቶ ተባብረን ጠላታችንን እንዳናስወግድ የጀመረው የተከለብን መርዝ እስካሁን ድረስ እንደዚህ እያጋጨን ቁጭ ብሏል። እና ቀላል ነገር አይደለም የተደረገብን። በዚያ ቀደም ቅድም ስላነሱት እርሶ
ልክ ነው እና ጥቂት ቃላት እንደዘንዘራቸው እንደ በጣም አማርኛ የሚመስሉ ግን በእውነት አማርኛ ያልሆኑ 18 ቃላት ናቸው። ከረሜላ፣ ሲባጎ፣ ከርቸኔ የሚል እስር ቤቱ፣ ቱቦ፣ ቦርሳ፣ አስቤዛ፣ ጋዜጣ፣ እንግሊዝ፣ ቢራ፣ ካልሲ፣ ስክሪፕቶ፣ መኪና፣ ካርታ፣ ሙዚቃ፣ ዳማ የጨዋታ ማለት ነው፣ ቴምብር፣ ፖስታ፣ አንቻርሽ፣ ባንዲራ። እነዚህ ቃላት በሙሉ ከነሱ የመጡ ሌሎችም አሉ፣ ግን እነዚህ በእነዛሬች እንደላበዛው ብዬ ነው እንደዚህ። እና ደግሞ አንድ ደግሞ ቃል አለች ቢስ የሚለው አንድ ነገር እንዲደገም ሲፈልጉ ቢስ እንላለን ብዙ ጊዜ። እቺ ቃል እነሱ ናቸው፣ ጣሊያንኛ አይደለም፣ ላቲን ነው። ግን እነሱ 5 ዓመት በያዙ ጊዜ ከነሱ የወረስነው ነው። ግን ቢስ የሚለው ጣሊያንኛ አይደለም። እሱ ጋር ሳለ እና ሌላ ደግሞ ያው ስንጽፍ ስሙን እንኳን አዲስ አበባ፣ ሀረር፣ ከፋ፣ ጎንደር ያን ስንጽፍ አምሴ ሀረር ስንጽፍ ሀራር ነው ነው ኤች ኤ አር ኤ አር ሀራር እነሱ እንደሚጠሩት ጣሊያንኛ። አዲስ አበባን አዲስ አበባ ነው እንለው ጣሊያኖች እንደሚጽፉ። በፈረንሳይኛ ብቻ አዲስ አበባ ይባላል፣ በትክክል ይጽፉታል። ግን በእኛ ስንጽፉ አዲስ አበባ፣ ካፋ፣ ጎንደር፣ ጎንደር ነው ጎንዳር ዲኤአርገንም ጽፎ እነሱ ሲናገሩት እንደነበረ እንጂ የኛ ትክክለኛ አይደለም ማለት ነው።
አዎ እንግዲህ እርስዎ እንዳሉት አሁን ይሄንን የጣሊያን ቃላት አማርኛ ውስጥ ገብተው አማርኛ መስለው የምንጠቀምባቸው ባለፈውም ጊዜ ተነጋግረንባቸው፣ በተለይ ሁልጊዜ ጭንቅላቴ ውስጥ ቶሎ የሚመጣው የሰንደቅ ዓላማው ቃል ነው እና ያንን ከሰማው ጀምሮ በተቻለ መጠን ላለመጠቀም ሰንደቅ ዓላማ ለማለት እየሞከርኩ ነው። ሁላችንም እንደዚህ ቃላቶቹን ብናቃቸው ትንሽ ጊዜ ወስድብናል፣ ላለመጠቀም እንሞክራለን እና ጥሩ አጋጣሚ ነው ይሄንን ነገር እንድናስታውስ ስላደረጉ። ሌላ የሚሉት ነገር አለ በዚህ አርዕስት ላይ?
በዚህ ላይ ትንሽ መወራረስ ስህተት ነው ማለት ያለን ቅድም አንቺ እንዳልሽው የመጡበት ሁኔታ ሰምናቅለው እንጂ ከሌሎች ሀገሮች በቃላት እንወረሳለን። አንድ ነው ብዙ ሰው እንዲያውቃት እንዲያውቀው የምፈልገው ቃል ግን የጥንት ዕብራውያን ድሮ ወደ ዛሬ እስራኤል ወደምንለው ቦታ ከመሄዳቸው በፊት ያቺ ሀገር ስሟ ከነአን ነበረ። ከነአን ምድር እዛ የነበሩት ነዋሪዎች እንትን አልነበራቸውም፣ በጣዖት ነበር የሚያመልኩት። እና ህይወትን የሚቀጥፍ ጣዖት ሰው ሲገደም ሲል ማን ወሰደው ህይወቱን ሲባል አንድ ጣዖት ነበራቸው እነዚህ የመደቡት። እና ያ ጣዖት ስሙ ሞት ነው። ሞት እሱን ነው እኛ ውስጥን ሞት የምንለው፣ አረቦችን መውት ይሉታል። በዚህም ሀገር ቋንቋ ሞርታል ናም የሚሉት ነገር አለ። ሞርታል በሙሉ የመጣው ከዛ ነው። አንድ ቀና መወራረስ መጥፎ ነው ማለት አይደለም፣ ግን በበጎ ሲሆን ነው ማለት ነው።
አዎ እኔ እሱን ለመጥቀስ የፈለግኩት ብዙ ጊዜ ሰዎች ቋንቋ ይወራረሳል ከአንዱ አሁን ከግሪክ ብዙ ቋንቋ ተወርሰዋል፣ እንግሊዝኛ ከጣሊያን ከስፓኒሽ ከግሪክም ወስዷል ቋንቋ እና ይወራረሳል። ምንድን ነው ይሄን ያህል እኛ ከነዛ ብንወስድ የሚሉ ሰዎች ስላሉ ያንን እንድንነጋገርበት ብዬ ነው። ቋንቋ በሰላም ቢወራረስ እና በተለይ ደግሞ የቀለለ ትርጉምና አገላለጽ ካለው ከዛኛው ቋንቋ ወስደን ብንጠቀምበት ምንም አይከፋም ግን ለኛ ያ አምስት አመት በጣም ስቃይ መከራ የነበት መጥፎ ጊዜ ያየነበት ጊዜ ስለሆነ በምንም መልኩ ከዛ ከወራሪያችን ቃላት ወስደን ቋንቋ ወስደን መጠቀም እንደ ለኛ እንደ ስድብ ነው የሚሆንብን በያስባለው እና ብዙ ሰዎች እንደ ቋንቋ ይወራረሳል ካንዱ አንዱ ቢወሰድ ምን አለበት ሲሉ ምንም የለበትም ግን ለኛ ያንን አሁን ካልሲ አያቶቻችን ናቸው በዛን ጊዜ ተዋጉት እኛ ይሄንን ጦርነት አላየነውም አያቶቻችን ቅድመ አያቶቻችን በከፈሉት ደም እኛ ንጻነታችንን አግኝተን እንኖራለን እነሱ ቢኖሩ ግን ያለፉበትን ጊዜ ስለሚያስቡት የደም ዋጋ ከፍለዋል ብዙ አደጋ ደርሶባቸዋል አገራቸውን ለመጠበቅና ለእኛን በነጻነት ለማስቀመጥ እዚህ ደረጃ አገራችን ሳትደፈር ለማድረስ ብዙ ስቃይ አይተዋልና እነሱን የእነሱን ውለታ እንደ መካድ ነው እንደ ተባለው ይያወቅን ሳናግን ተጠቀማለን ይያወቅን ግን ያ ቃላት ጣላታችንን ቃላት ምንም ቃል እንደሌለን ምርጫ እንደሌለን አድርገን ብንጠቀምበት ጣላታችንን እንደ ማክበር ጣላታችንን ከፍ ከፍ እንደማድረግ የሚቆጠር ይመስለኛል በኔና እሱ ላይ እንድንነጋገርበት ብዬ ነው ይሄንን እንተን ያልኩት
ሻይቱን በጣም ተከተል ነው ይሄንን ስማማለሁ ባልሽው ሙሉ በሙሉ
እሺ የመጨረሻ የሚሉት ነገር አለ ዶክተር ኃይሌ
እንዴ የመጨረሻ ምነት እንደዚህ ደሞ ቃል ሲወራስ በወራድስ ጥሮሎሳን አንዳንድ ጊዜ አው በመወራድስ ላይ ስለተት ሊኖር ሰምቼ እሱን ምን እንደሆነ አንድ ለምሳሌ ለመስጠት ፈልጌ ነው አንድ እዚህ ሀገር እንኳን ከ50 ቢሊዮን የሚባለው ቁጥር አለ ቢሊዮን እና ቢሊዮን ራሱ ከመወራድስ ከተመጣጣቸው ግን ለማስተያየት ይሄ ነው እዚህ ሀገር ቢሊዮን ማለት 1 ሚሊዮን 2 ሚሊዮን 3 ሚሊዮን ይያልኩ መቁጠር ጀምሬ 1000 ሲሞላልኝ 1000 ሚሊዮኖች ቢሊዮን ነው እንደላቸው በዚህ ሀገር ቋንቋ ማለት ነው በአትላንቲክ አርሶ በደዘኛው ለምሳሌ ለንደን እና ብንሄድ እዛ ደግሞ ፈረንሳይና ምስት ያሉት ቋንቋ እዛ ደግሞ ሀገር 1 ሚሊዮን ሚሊዮኖች ናቸው ቢሊዮን የሚባሉት የዚህ ሀገር ቢሊዮን 1000 ጥፍ ያንሳል ከዛኛው እዛ 1 ሚሊዮን 2 ሚሊዮን 3 ሚሊዮን ብሎ ሚሊዮን ሲሞላለት ሚሊዮን ሚሊዮኖች ናቸው ቢሊዮን የሚባለው ቃሉ ራሱ ልዩነት አለው እዚህም ሀገር እንኳን ማለት ነው
አዎ እንደተባለው ልክ ነው ቋንቋዎቹን ስንጠቀምባቸው ከሌላ ቦታ ከሌላ ቋንቋ ወርሰን ስንጠቀምባቸው አስተካክለን ለኛ እንድስማማ አድርገን ተርጉመን አወራርሰን መጠቀም ይኖርብናል ማለት ነው እንግዲህ በዚህ አይነት እሺ ዶክተር ኃይሌ በጣም እናመሰግናለን ጊዜውን ወስደው ይህን የመሰለ ዝግጅት አዘጋጅተው ስላካፈሉን እግዚአብሔር ይስጥልን እናመሰግናለን
አሜን እናመሰግናለን እግዚአብሔር
ይስጥልን አድማጮቻችን እንግዲህ በቀን ተቀደ አማርኛችን ላይ ብዙ አይነት ቋንቋዎች እንጨምራለን የራሳችን ያልሆነ ግን በተቻለ መጠን የማህኑ ቋንቋዎችን ቃላቶችን በቋንቋችን ላይ ባንጠቀምባቸው ጥሩ ነው ዶክተር ኃይሌ እዚህ ላይ ስለተባበሩንና እነዛን ቃላቶች ምን እንደሆኑ እንድንረዳ ስላደረጉ በጣም እናመሰግናለን እስቲ ደግሞ አንድ ሙዚቃ እንጋብዛችሁ የጂጂ ሙዚቃ ነው ባልሳሳት
I'm talking with you, 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 I' ሀገር ከወዲ ወንዙን ሳንሻገር ታዲያ ምን አለበት ያማገር ያማገር እስቲ ስሞትል ስቀበር አንተ ልጅ ዛሬን ከኔደ ገላ 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 እርቦኛ ተንካራ የኋል በራ ሀገሩን አላውቀው መንደሩን መጣው ፍለጋ አሸጋውን ገላ 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 ገላ
ሶሚበል ሽት ሽት ነው ሳይወጣ ከፍኝ አመቀመረኩት እኔስ ምን የሞኝ ገላ 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 እርቦኛ ተንካላየ ኋል በላ ሀገሩን አላውቀው መንደሩን መጣው ፍለጋ አሸጋውን ገላ 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 እርቦኛ ተንካላየ ኋል በላ ሀገሩን አላውቀው መንደሩን መጣው ሸጋውን
ገላገላ የሚለው ሙዚቃዋን ነበር ያዳመጥ ነው። አድማጮቻችን በዚህ አጋጣሚ በሀገራችን ቀን አቆጣጠር ነሐሴ ዛሬ እንደውም ነሐሴ 10 2018 ነው አመቱ የት እንደሄደ በጣም ነው የሚገርመው እና ከአንድ ወር በኋላ ከሳምንታት በኋላ የኢትዮጵያ አዲስ አመት ይሆናል እና 2019 እንገባለን ማለት ነው። በዚህ አጋጣሚ የኢትዮጵያ ድምጽ ሬዲዮ ሴፕቴምበር 13 በዚህ ሀገር አቆጣጠር ማለት ነው፣ በኢትዮጵያ አቆጣጠር ደግሞ መስከረም 3 2019 ይሆናል። የዘንድሮ አዲስ አመታችን አርብ ሴፕቴምበር 11 ነው የሚሆነው፣ ማለት መስከረም 1 መሆኑ ነው። እሱም በተመለከተ ልዩ ፕሮግራም ከአራት ሰዓት ማለት ከ4 ፒኤም ጀምሮ እስከ 7 ፒኤም ድረስ እናቀርብላችኋለን እና በዚህ አጋጣሚ እሱን ለማስተዋወቅ እንወዳለን። ለዛን ሰዓት ብዙዎቻችን የአርብ ቢሆንም በአሉ ቅዳሜ እናወድ ነው እናከብረውና ኢትዮጵያ ድምጽ ሬዲዮንንም በበዓላችሁ ዝግጅት ላይ እንድታጠቃልሉት ለማሳሰብ እንፈልጋለን። ከፎርስ ከ7 ፒኤም ድረስ ልዩ የአዲስ አመት ፕሮግራም እናቀርብላችኋለን። አሁን ደግሞ እስቲ አንድ ሌላ ሙዚቃ እንጋብዛችሁ።
Programming on KFAI is brought to you in part by The Dakota, presenting Dominique Fiamme Sunday, September 14th. Montreal-based neo-soul singer-songwriter Dominique Fiamme places the history of African-American musical culture at the heart of her work. She takes the Dakota stage with her latest release, My World is the Sun, an album that blends elemental lyrics with organic instrumentation and raw emotional improvisation. More information about Dominique Fiamme performing live at the Dakota can be found at dakotacooks.com.
Programming is supported in part by the Minnesota Department of Public Safety. Ask anyone with a DWI if it was worth it. Don't drive impaired. Drive sober. Drive smart.
አድማጮቻችን ቀደም ብለን ያዳመጥነው የኦሮሚያ ሙዚቃ አሊቢራ ከረዥም ዓመት ፊት የተጫወተው አዋሽ የሚለው ሙዚቃ ነበረ። እስቲ ደግሞ አንድ ጉራግኛ ሙዚቃ እንዳጫወትላችሁ። እንደገለጽንላችሁ ሴፕቴምበር 13 የኢትዮጵያን አዲስ አመት ምክንያት በማድረግ ልዩ ፕሮግራም ከ4pm ጀምሮ እስከ 7 ድረስ እናቀርብላችኋለን። ፕሮግራማችንን እንጀምረው በ4:00 እንደተለመደው ሆኖ የዛለታ ቀን የ3 ሰዓት ልዩ ፕሮግራም ይኖረናል። አዲስ አመት በተመለከተ ከዝግጅታችሁ ብዙዎቻችን ቅዳሜና እሁድ ነው ባሉን እናከብረው። በርግጥ ሴፕቴምበር 11 መስከረም 1 2019 አርብ ቀን ቢውልም ብዙዎቻችን ቅዳሜና እሁድ ነው እናከብረውና ከበዓላችሁ ጋር አብራችሁ የኛንም ዝግጅት ብታካትቱት ጥሩ ነው። የ3 ሰዓት ልዩ ፕሮግራም አዲስ አመትን በተመለከተ እናቀርብላችኋለንና ካላንደራችሁ ውስጥ ያዙት። ከዚህ ቀጥሎ ደግሞ የጀንበር ነው ሙዚቃ ኢትዮጵያ የሚል ነበር። አሁንም በሱ እንጨርሳለን። ስላዳመጣችሁን በጣም እናመሰግናለን።
I'm going to go to the house. I'm not sure if I'm going to be able to do it.